ለሕብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ቋድማችሁቻችን ዛሬ ረቡዕ ህዳር 21 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ህዳር 21 ቀን 1083 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናሰማለን። ሰው ምን ይመስላል ቢለው ግብሩን በሚል ርዕስ የቀረበ ነው። በማስከተልም ኢትዮጵያና ሉዓላዊነት በፍኖተ ዲሞክራሲ ቀርቦ የነበረ ሀተታ በመጨረሻም የሰኔ ወር 2009 ዓ.ም የዲሞክራሲያ እትምን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ከምስራቅ ወለጋ ዞን ዋና መቀመጫ ከሆነችው የነቀምት ከተማ የተነሳው የአካባቢው ልዩ ኃይል የአንገርጉትን ኗሪዎችን ንብረት በተለይ ደግሞ ሸቀጣሸቀጦችን እየዘረፈ ወደ ጅላ አያና እና አጓራባች አካባቢዎች በማጓጓዝ ንጹሃንን እያፈናቀለ እያሳደደና እየገደለናለው ኃይል እያከፋፈለ መሆኑን ኗሪዎቹ ገልጸውልናል። በወለጋ በተለያዩ አካባቢዎች ህዝቦች በደረሰባቸው ጥቃት የህይወት መስዋዕትነት እየከፈሉ ባሉበት በዚህ በአገዛዙ ኃይሎች በንብረታቸው ላይ ዘረፋ እየፈጸመባቸው መሆኑ ደግሞ ይበልጥ እንዳሳዘናቸው ተናግረዋል። አገዛዙ በአካባቢው ለችግሩ ሰለባዎች እርዳታ ከመስጠትና ጥቃቱን ከማስቆም ይልቅ እያፈናቀለናለው ለኦሮሞ ልዩ ኃይልና ለጥቃት ተባባሪ ለሆኑ ለቄሮቹ እንዲሁም ለኦነግ አባላት እርዳታ ማድረግ መጀመሩ ታውቋል። ኗሪዎች በመጨረሻም በጥቃቱ ምክንያት ከአንገር ጉትን ከተማ ወደ ነቀምት መስመር የሚደረገው ፍልሰት ከፍተኛ መሆኑን አንስተው ይህም እንዳሳሰባቸው ተናግረዋል። በከተማዋ የባንክ አገልግሎት መቋረጡ ለድጋሚ ስጋት ዳርጎናል። እኛም ወደ ቱሉጋና መሰደድን መርጠናል። ይህንን ፍልሰት የሚያስቆም አካል እስከሌለ ድረስ በጉትን ውጥረት እስከመጨረሻው መቅረፍ ከባድ ይሆናል ሲሉም ገልጸዋል። በወለጋ ሃሮ አዲስ አለም ቀበሌ በአካባቢው ልዩ ኃይልና በኦነግ ጥምር ኃይል በተከፈተ ከባድ ተኩስ በርካታ ንጹሃን የጥቃት ሰለባ መሆናቸው ተገለጸ። በምስራቅ ወለጋ ዞን ኪራሞ ወረዳ ከሰሞኑ በርካታ ማህበረሰብ ህዝቦች በወረዳው አገዛዝ እየተመራ የታጠቀ ኃይል የበርካታ ንጹሃንን ሲወስድ መቅጠፉና ንብረታቸውን ማውደሙ ይታወቃል። ከዚህ በተጨማሪም ኗሪዎች ከቤት ንብረታቸው ተፈናቅለው በወረዳው በኦሮሞ ልዩ ኃይል እና በኦነግ የጋራ ጥምረት በኢትዮጵያ ህዝብ ላይ በታወጀው ጦርነት ጥቃቱን ህዝባዊ ለማድረግ በወረዳው በኩል ቀስቀሳ ተደርጓል። በዚሁ ህዝባዊ ማዕበል በታጀበው ጥቃት በአደባባይ አስክሪን ተጎትቷል እንዲሁም ተቃጥሏል። በኪራሞ ወረዳ የኦሮሞን ህዝብ አምነው ወደውና ተዋልደው ለበርካታ አመታት የኖሩትን ሌሎችን ህዝቦች ባስተራደሩ ከተማዋን ለቀው እንዲወጡ ተገደዋል። ቀሮቹ ደግሞ በተጀመረው ድንገተኛ ጥቃት ከጥቃት ለማምለጥ ህፃናትን ያዙ እናቶች፣ በርካታ አዛውንቶች፣ የሃይማኖት አባቶችና እንዲሁም የሀገር ሽማግሌዎች በሙሉ አቅመ ደካሞችንም ጨምሮ ወደ ጫካ በመግባት ለማምለጥ ቢሞክሩም በየጫካው በተበተነው ጀሌ ታርደው ላውሬም ተሰጥተዋል። መጨረሻም ይወጣው ወጥቶ በየጫካው የገባውንም ወደ አጓራባች አካባቢዎች ወደ ሃሮ አዲስ ዓለምና ሌሎች ቦታዎች ቢደርሱም በዛሬው ዕለት የሃሮ አዲስ ዓለም ቀበሌ ያገዛዙ ሚሊሻዎችና አጓራባች በይፋ በአማራ ህዝብ ላይ በቅንጅት ጦርነቱን ጀምረውታል። ውጊያው የተጀመረው በኬላ ጥበቃ ላይ ባሉ የአማራ ሚሊሻዎች ላይ ሲሆን ጥቃት ተስፋፍቶ ለአቅመ ደካሞች ለህፃናትና ላዛውንትም ተርፏል። በዚህም እስካሁን ቁጥራቸው በውል ያልታወቁ ንጹሃን ለህልፈተ ህይወት መደረጋቸውን ማረጋገጥ ተችሏል።
ዘረኛው አገዛዝ ከወያኔ ጋር ተጣምሮ ከሚሰራው ከጅቡቲ የጉሌድ አገዛዝ ጋር ተወዳጅቶ እስከ የጥምር ውጊያ ልምምድ ማድረግ ድረስ ቢደርስም በኢሳዎች የተያዘውን ጸረ አፋር የጅቡቲ አገዛዝ ፍሩድ የተባለው ትጥቅ ትግል የሚያካሂደው በአፋሮች በተለይ የሚደገፈው ድርጅት ወጥሮ እንደያዘው ለማወቅ ተችሏል። እንደሚታወሰው በደርግ ጊዜ በኢትዮጵያ ይኖሩ የነበሩ የፍሩድ ግንባር መሪዎችን ያሁኑ የግንባሩ መሪ መሐመድ ካዳሚን ወያኔ አፍሶ ለገሌ አገዛዝ ሰጥቶ ለእስር ዳርጓቸው ነበር። የኮሎኔሉ ማገዛዝ ወደ ኢትዮጵያ ለስደት የመጡትን የጅቡቲ ዜጎችና ጦር መኮንኖች ይዞ ለአድሃሪው አገዛዝ መልሷቸዋል። ጅቡቲ ግን ለወያኔ ሙሉ ድጋፍን በማድረግ ወደ ኢትዮጵያ ግዛትም ገብታ አፋሮችን ማጥቃቷን ብዙዎች አጋልጠዋል። የነደመቀ መኮንን የውጭ ጉዳይ ፖለቲካ አድህንን ያሰኛል ሲሉ ታዛቢዎች ተችተዋል።
ከምስራቅ ወለጋ ክረም ወረዳ ከተከፈተው ጥቃት ሸሽተው ባህር ዳር ከተማ የደረሱ ተፈናቃዮች የአስቸኳይ እርዳታ ጥሪ አቀረቡ። ባለፈው ሳምንት ከ50 በላይ ንጹሃን አማሮች የጨፈጨፈው የኦሮሞ ልዩ ኃይል ነኝ የሚለው ህጋዊ ገዳይ ቡድን ከረሻና የተረፉ ከ100 በላይ የሚሆኑ የአማራ ህፃናት ሴቶችና አቅመ ደካሞችን በአንድ ትምህርት ቤት ውስጥ ሰብስቦ እህልና ውሃ በመከልከል በራብ ሲያሰቃያቸው መከረሙን ገልጸዋል። ዛሬ ግን ከመረሸን የተረፉት ከ100 በላይ አማሮች ወይ እህል ውሃ ስጧቸው ለፍርድ አቅርቧቸው አልያም ደግሞ ፍቷቸው በሚል ማህበረሰቡ ጥያቄ አቀረበዋል። ምንም ፖለቲካ የማያውቁ አዛውንትና ህፃናትን አስሮ ማሰቃየት በራብ መስጀት ምን ይጠቅማቸዋል ቢባሉም ይባስ ብለው አማራ ይግጠመን ይለይልን ብለው ለያዥ ለግናዥ አስቸግረዋል። ነገር ግን ተፈናቃዮቹ ከኪረም ወረዳ ጅግረጅ ማድካሚ እግር ጉዞ ካደረጉ በኋላ አማራ አካባቢ ባህር ዳር እንደደረሱ ተናግረዋል። አሁን ላይ እነዚህ ተፈናቃዮች ጥቃቱን ሸሽተው ባህር ዳር የገቡ ቢሆንም የከፋ ችግር ላይ እንዳሉ አመላክተዋል። ከዚህ በተጨማሪም አስፈላጊውን ሰብአዊ እርዳታ እየተደረገላቸው እንዳልሆነ ገልጸዋል። ከቅርብ ሳምንታት ወዲህ በምስራቅ ወለጋ ዞን ኪራሙ ወረዳና በሁሮ ጉድሩ ወለጋ ዞን ጃርደጋ ጃርቲ ወረዳ በነበሩ ጥቃቶች በርካታ የአካባቢው ነዋሪዎች ለበርካታ እንግልትና ሰቆቃ ተደርገዋል። በዚህ በተጨማሪም የአካል ጉዳት ደርሶባቸው በሺዎች የሚቆጠሩት ደግሞ ለመፈናቀልና ለከፍተኛ ማህበራዊ ቀውስ ተዳርገዋል። ከነዚሁ አካባቢዎች ለሶስት ቀናት ያህል በእግር ተጉዘው አማራ አካባቢ የደረሱት የኪራሙና አካባቢው ነዋሪዎቹ ኪራሙ ለቀሩ ወገኖች ህዝብ እንዲደርስላቸው ተማጽነዋል። በመጨረሻም እኛ ከወለገው ጥቃት ተረፈን ሸሽተን ባህር ዳር የገባን ቢሆንም አሁን ላይ ከፍተኛ ችግር ላይ እንገኛለን በማለት ገልጸው አስፈላጊውን እርዳታ እንዲደረግላቸውም ጠይቀዋል። በተያያዘ ዜናም በዚሁ በኪራሙ ወረዳ ታፍረው የነበሩ ከ100 በላይ የአማራ ተወላጆች በገታ በመያዝና አሮ ከተማን በመውሰድ ከፍተኛ ጥቃት ሰንዝረውባቸዋል። በአሁኑ ሰዓት በኪረም ወረዳ በአፈናና እገታ ከተያዙት ወገኖች በተጨማሪ በአሮ ሚሊሻዎች ላይ የደረሰውን ጥቃት ተከትሎ የአካባቢው ካድሬዎች ጥቃቱን እንዲያስቆሙና ጉዳዩን እንዲያረጋጉ የተጠየቁ ቢሆንም ለጥያቄው መልስ ከመስጠት ይልቅ ከነቀምት የተነሳ ሌላ ተጨማሪ ጨፍጫፊ ኃይል እያስገቡ መሆናቸው ታውቋል። በአጠቃላይ በወለጋ በኩል ያለው ጥቃት በአካባቢው ልዩ ኃይሎች የሚፈታ ባለመሆኑ የሚችል አካል በአስቸኳይ ወደ ቦታው በመምጣት በወለጋ እየተሰነዘረ ያለውን ጥቃት ያስቆም እንዲሁም ያረጋጋ ሲሉ የኪረሙ ወረዳ ነዋሪዎች ተማጽነዋል። የደራ አማራ ማንነት አስመላሽ ኮሚቴ የአቋም መግለጫ ይፋ አደረገ። የደራ አማራ ማንነት አስመላሽ ኮሚቴ ሰሞኑን ባካሄደው አስቸኳይ ስብሰባ በተለያዩ ጊዜያት ያሸባሪው ኦነግ ወረዳውን ለመቆጣጠር ያደረገውን ሙከራ ፊት ለፊት ሲፋለሙ አንድያ ነፍሳቸውን አሳልፈው ለሰጡ ጀግኖች ወገኖቻችን በማሰብ የአንድ ደቂቃ የህሊና ጸሎት በማድረግ ለመለው ቤተሰቦችና የቅርብ ወዳጆቻቸው ፈጣሪ መጽናናትን እንዲሰጣቸው ተመኝተዋል። የደርግ መንግስት ተገርስሶ ኢህአዴግ ሀገራችን ማስተዳደር መጀመሩን ተከትሎ ከክልሎች ሲካለሉ ደራ ወረዳ ቀድሞ ከነበረበት የመርሃቤቴ አውራጃ ተነጥሎ ወደ ኦሮሞ አካባቢ መካተቱ ይታወቃል። ደራ ወረዳ የሁለት ብሔረሰቦች መኖሪያ መሆኑ እየታወቀ የህዝቡን ፍላጎት ባለ ጠበቀና በተለይም ያማረውን ማህበረሰብ መብት በማያስከብር መልኩ ወረዳውን ሙሉ በሙሉ ወደ ኦሮሞ ማካለሉ ፍትሃዊ አለመሆኑን በአማራው ማህበረሰብ ዘንድ ተቃውሞ ሲቀርብበት እንደቆየ የሚዘነጋ አይደለም። ከግንቦት 12/1984 ዓመተ ምህረት ጀምሮ እስካሁን ድረስ በሶስት ምዕራፎች የተከፋፈሉ ጥያቄዎችን ሲያቀርብ መቆየቱንም በመግለጫው ይፋ ተደርጓል። በዚህ ትግል ሂደት በርካታ ታጋዮች ለሞት ለእስርና መሰል እንግልቶች ተፈጽሞባቸዋል። ይሁን እንጂ ህዝቡ ላይ የደረሰ ያለው ጭቆና እየተባባሰ በመምጣቱ ህዝቡ ሰፊ ውይይቶች በማድረግ ጥያቄውን በውክልና የሚያቀርቡበትን የሚከታተሉበት ከህዝብ የተወጣጣ ኮሚቴ ማዋቀር ችሏል። ለዕለቱ የነበረን ዜና ይህንን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋራ መልካም ቆይታ።
ዳር 21 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ። ሰው ምን ይመስላል ቢለው ግብሩን። ስለ ሰው አቁን ለማወቅ ራሱ ስለ ራሱ በሚሰጠው ግምት መመዘኛ ሊሆን አይችልም። ባፉ እንዲህ ነኝ ስላለ እውነትም ያን ነው ማለትም አይደል። ሰው የሚለካው ከተጨባጭ ግብሩ ነው፣ ከሚሰራው ነው። ኮሎኔሉ ምን ይለፍልፍ ይቅደድ፣ ግብሩ ግን ጸረ ህዝብ መሆኑ ስልጣን ካመጡብን ማግስት ጀምሮ ያሳየን ያረጋግጣልን ነው። ኢትዮጵያ ሱሳችን ናት ብለው ስለጀመሩ፣ ጥፋተኞች እኛንን ብለው ስላታለሉ፣ ደርግ ወያኔ የተባሉ አውሬዎች ወደ ቀቢጸ ተስፋ ማጥከተው ያሰቃዩት ህዝብ ለውጥ መጣልን ብሎ ለማመን ቢሽቀዳደም እንብዛም የሚያስገርም አይደለም። የኮሎኔሉ ደጋፊዎች የትና መቼ ለሀገር በጎ ሰራ ቢባሉ ባዶልፈፋውን ማጠየቂያ ያደርጉና እየሞከረኮነውን ይደረድሩታል። በስልጣን ዘመኑ የኦሮሞ ጥበት ጣራ ማለፉን በህዝብ ላይ ዘርና ሃይማኖት ተኮር ፍጅት ጥቃት መካሄዱን አሁንም ያልተቋረጠ ፀረ አማራ ፀረ አፋር ፀረ ህዝብ ፖለቲካ መከተሉን ህዝብ በሚሊዮን እየተራበ ለአዲስ መኖሪያው ቢሊዮን እየመደበ ያለ መሆኑን ያገር ሉዓላዊነትን ማስደፈሩን ከቶም ሊክዱ የሚችሉት አልሆነም። ፍጹም ዘረኛ አገዛዝ ኢትዮጵያ ላይ ዛር ሆኖ ሰፍሮባታል። ከወሬው ብልጽግና ከተጨባጭ ግብሩ አሰቃቂ ስቃይና መከራ ምን ላገር በተጨባጭ ሰራ የሚለው ፈተና ሲቀርብ የኮሎኔሉ ውጤት ዜሮ ነው። የተወሰኑ እስረኞች ፈቶ በብዙዎች ተካ የተወሰኑ አጎብዳጅ ቡድኖችን ጠርቶና አቅፎ ምስቅልቅሉን አጠናከረ እንጂ ከጎኑ የተሰለፉት እነገሌ ለኢትዮጵያ ምንም አልበጇትም። ዛፍ ተከለ ወዘተ የሚለው ትርኪ ምርኪ በሕግ ሚዛን ላይ የፈጀውን ያስፈጀውን የአንድ አንዲት ጨቅላ ሕይወት አይመዝንም። ቁም ነገርና ከንቱን መለየት ካልተሳነን በቀር ኮሎኔሉ በጭካኔው ያተረፋቸው ቅጽሎች በውዳሴ ያገኛቸው ሊሸፍኗቸው የሚችሉ አይደሉም። ከመሰረቱ ኢህአፓ የተቃወመው በምንም ምክንያት ሳይሆን ካመጣጡም ከይዘቱም ከጅማሮም ለአገር የማይበጅ ክፉ ጋሬጣ ከንቱ ምዕራፍ መሆኑን በመገንዘብ ነው። ቅኔ እንቀኝለት እናወድሰው ብለው ራሳቸውን ሲያቀሉ ተቃውሞ ያሰማው ለዚህ ነው። በውጭ አገርም በኤምባሲው ፊት ለፊት የተቃውሞ ሰልፍ ያደረገበት የመጀመሪያ ኃይል የሆነውም ለዚህ ነው። ይህ ሁሉ ሲሆን የኢህአፓ የወያኔ ሰለባዎችም አንዳቸውም ከእስር አልተፈቱም፣ የት እንደደረሱም ትንፍሽ አልተባለም። በድርጅቱ ላይ ወያኔ የጋተውን ጥላቻ ወዶ እያጣጣመ ድርጅቱን በተጨባጭ አግዶ የቆየና የሞታ አንጃውን ቀስቅሶ የድርጅቱን ስም ለማወናበጃ ለግሶና ህጋዊነት ሰጥቶ ኢህአፓን አግጄና አግልዬ በስሙ የቀትር ጥላውን አቀፍያለሁ አለን። ይህን የማያስቅ ቧልት እስካሁን የቀጠለበት ቢሆንም ለቀድሞ ወያኔዎች ውዳቂም ቢሆን ሹመት ሲሰጥ ላንጃው የገጠር መንገዶች ሹመትም ሊሰጠው ፈቃደኛ አልሆነም። በተጨባጭ ስራው ይህ ነው። የምን ሽግግር? የምን እርቅና መግባባት? ያሰፈነው አውሬና ጠባብ ፍርሃት ነው። የምን ዴሞክራሲ? መቀነስ መፍጀት እንጂ የምን መደመር? ኮሎኔሉ ምህረት የለሽ ዘረኛ አምባገነን ኢትዮጵያን ክብርም መሬትም አሳጥቷታል። አሁን የሚንገታገተው ቀሪ ጉዳት እስከሚያደርስ ወያኔ የዘረፈውን የአማራ መሬት እንደገና እስኪሰጠው ዘረኝነትን በጭካኔ እስኪያሰፍን ድረስ ብቻ ነው። እድሜው አጭር ነው ብንል ትንቢት እንደሱ ከጅሎን አይደለም። የኢትዮጵያ አካባቢ ሁኔታ ከሀገራችን አንጻር አመቺ ነው ለማለት አያስደፈረም። ውጥንቅጥ አለ፣ ጦርነቱም በስቷል። የሱዳን፣ የኬንያ፣ የጅቡቲ፣ የሶማሊያ ቀውስ የሚያባራ አልሆነም። አንደምታውም ብዙ ነው። ይህን የቀውስ ሁኔታ የኮሎኔሉ አገዛዝ ያባብሰው እንደው እንጂ ሊያርመው ሊያሻሽለው አይችልም። ፍላጎቱም ችሎታውም ያጠረው ከመሆኑም በላይ ስምሪቱ በአሉታዊ አገርን በሚጎዳ አቅጣጫም ነው። ገልጠን ብናየው አሁንም ግርግሩን ትተን ሐቁን ስንጨብጠው አገዛዙ ከአሜሪካና ከነ ሳውዲ ጋር ሰምሮ አለ። በኩዌት አድሃሪዎች የሀገራችንን ልጅ ሲሰቅሉ ተቃውሞ ሲተነፍስም አልተሰማም። በሳውዲ በየመን ወዘተም ወገን መከራ ያል ተቆርቋሪ የለውም። አስፈታው ተቆረቆር የመጀመሪያ ሰሞን ማደናገሪያቸው ብቻ ሆኖ ቀርቷል። ሻቢያ የፈለገውን ከሞላ ጎደል አግኝቷል። ከትግራይ መሬት ይውጣ ጫጫታው ለወያኔ ለመታደግ እንጂ ለኢትዮጵያ አስበውላት እንዳልሆነም ማንም ዜጋ ሊስተው የሚገባ አይደለም። አሜሪካና ምዕራባውያን ዛሬም ለወያኔ ዘብ ቆመውለታል። ኖርዌይ፣ አልን፣ እንግሊዝ የሀገር ገንዘብ ዛሬም በሰፊው በአዲሶቹ የሙስና ወልጊዎች እየተዘረፈ እየተጓዘ ነው። የብር ሚዛን ዋጋ ወድቋል። የኑሮ ውድነት ለነሱ በቀን ተሌት በልተው ቦርጭ ለዘረገፉት ካልወለ لهزب يمايتشال يمايكمس اندهوان عاله لتقراي اهل ارداتا بلو سيجاجعهو رهار تنياو مرداتو تقابينو باماراو نباسطارو مريت لترابو كنتالم درسو سيبالال سمانم لو ياني يساتلايت يسللاو تيتور يمناس كفلو اقرس يهنن درقيتونا قومه ويسكتالبت مساري مورد يتبالو የነፍስ ወከፉን መትረየሱን ወዘተ ሳይሆን ከባድ መሳሪያውን ነው ማለትስ ምንን ያመለክታል? የደቡብ አፍሪካም ሆነ የናይሮቢ ስምምነታቸው ማንንም ሳይሆን የሚያፈርሱት ራሳቸው እንደሚሆኑ ጥርጥር የለንም። የመን ስንልም ካው የመን ሰላም ካውሬው ሶበላው ኢትዮጵያን ጠል ዘረኛ ወያኔ ጋር ስምምነት ዋዛና ፈዛዛ يلوم لزا فكادي النادر باي مهور تبييوش منم جورو عن نست زرن يوشو لما تشنف لهو اللقى بتغل بقارا ان النسا ان التاقل አነጋጋሪ ሊሆን ቢችልም የአንድ አገር ነጻነትን ብቻ ሳይሆን በራሱ ዓለምንም ተጽዕኖ በነጻ የሚወስንበትን ሁኔታ የሚያመለክት ነው። ኢትዮጵያና ሉዓላዊነት የትየለሌ ከሆኑ ዘመን ቢያልፍም ገና ትናንት የተረዱት ይመስል ሉዓላዊነታችን ዛሬ ዘረኛ ባለስልጣኖች የአሜሪካ ቪዛ ሲከለከሉ የጀመረ ይመስል ተደፈርን ብለው ላይፈይዱ ሲንጫጩ መታዘብ ተገደናል። አጤ ለስላሴ ከማርሻል ቲቶ ነህሩና ገማል አብደል ናስር ጋር ሆነው የገለልተኛ መንግስት አስተብስብን ቢመሰርቱም ኢትዮጵያ ያንንም በአሜሪካ ቁጥጥር ስር ገብታ ሉዓላዊነቷን ማስከበር አቅጧት እንደነበር ይታወቃል። እነ ደጃዝማች ተከለ ወልድ ሐዋርያት የእንግሊዝን የቀኝ ገዥነት እቅዳፍ ርሰው አሜሪካ ሲተካ አጤው የተገደዱበት ምክንያት ይህ ያ ነው ማለት የተለመደ ቢሆንም ውሃይ ቋጥ አይ ቋጥ ዛሬ ሊያከራክር ቢችልም አሜሪካ ኢትዮጵያን በበላይ ተቆጣጥሮ ሉዓላዊነቷን ደፍሮ መሰየሙ ሀቅ ነበር። በዘመነ ደግ ያገራችን ሉዓላዊነት የተያዘው የተደፈረው በሶቪየት ህብረት እንደነበረም ግልጽ ሲሆን ወያኔ ሲመጣ አሜሪካ በአገራችን ጉዳይ በወያኔ ደጋፊነት ዘው ብሎ ገብቶ ሉዓላዊነታችንን ቀምቶን ቆይቷል። ኮሎኔሉ ደግሞ ለስልጣን መድረሱ ራሱ አሜሪካ ምን ያህል ንቆን የህዝብን ትግል ዘውሮ በአምባሳደር ያማሞቶ ደረጃ ከሻዕቢያና ከአረብ አገሮች ጋር ተመሳጥሮ ካዲ ዜጎችን በዋሽንግተን በሚስጥር ሰብስበውና ማክረው ኮሎኔሉንም መርጠው ሰይመውብናል። ሉዓላዊነትን ማጅራት መተው ማለት ነው። ኮሎኔሉ የሉዓላዊነት መጥፋት መከተል አይነሳ ምልክት ሆኖ ግንኛ ኢትዮጵያን ያዋረደ እና ያጠቃ አገዛዝን የመራ ነው። በርጋፎ ሳይቀር ስንከሳሩ የበዛው ይሃፓ ስንቶቹ ከአሜሪካ ጋር ሰርግና ምላሽ ሁኔታ ገብተው ኢትዮጵያን ሲያስደሙ ገና ከመፍረታው ለኢትዮጵያ እድገትና ሉዓላዊነት ጸር አሜሪካ ነው ብሎ በመራ ግብር ደረጃ አስፍሮ የታገለ ነው። አሜሪካም በከፍተኛ የትምህርት ተቋሙ ጉልህ ቦታና ሚና ስለነበራት ተራማጅ የሆነ የመጣውን የተማሪዎች ማህበር አመራ ከንጭጮ ታግላዋለች። ይህ ታሪክ እስካሁንም በዝርዝር ያልተዘገበ ሲሆን አዲሱ ትውልድ ስለማያውቀውም ስለነበረው ፍርሃትና አጼውም ሆነ ስለ ሉዓላዊነት መጫጫት ተገቢውን ግንዛቤ ሊይዝ አልቻለም። አሜሪካ በጣልቃ ገብነት ያከሸፈውና ስንት አገር ወዳዶች ውድ ህይወታቸውን የሰጡበትን የነመንግስቱና ገርማሜ ነዋይ የለውጥ ሙከራ አንዳንዱ የታሳስ ግርግር የሚለው የዚህን ዓለማወቅ ወይም እንኩቶነት መረጃ ሳይወስድ ሲሰጥ ነው። ዛሬ ታሪክን የማያውቁ ወይም ይሁነኝ ብለው የሚበርዙና የሚሰርዙ የመድረክ ባለቤትና ጸሐፊ ሆነው ፖለቲካን ጭራሽ ዝብርቅ ቢያደርጉትም ዘመናዊነት የሚባለው ጊዜ ፈርቀ ያዘ ጊዜ ጀምሮ አሜሪካ አገራችንን ሉዓላዊነት አሳጥታ ቆይታለች። አድባራችን አሜሪካ ሆኖ ሰይጣንና ክፉም ሊርቀን አልቻለም። በየካቲት አብዮት የነበረው ስርዓት ሲገረሰስም የህዝብን ድል የቀማው ደርግ ሲጀምርም ለስልጣን የበቃው ለምዕራቡ በማደር በመሆኑ ሉዓላዊነትን ከጥንቱ ለአሜሪካ፣ እንግሊዝ ወዘተ አስረክቦ ራሱን ለጋዳፊም ለሱዳንም ሸጦ ነው። ሉዓላዊነት መቀመቅ ወርዶ ባለበት ለወያኔ ሙሉ ድጋፍ የሰጡት ዛሬ ስለ ሉዓላዊነት ቢወሻክቱ ጆሮ የሚሰጣቸው የለም። አሜሪካ ወያኔን አጥፋና ደግፋ ኢትዮጵያን ተጽራራ መቆሟን የማያውቅ ስለሌለ ጊዜም እናጠፋበት አይሆንም። ወያኔ በስልጣን የቆየው በእነሱ ድጋፍ ቢባልም ስህተት አይደለም። ድጋፋቸው የተጭበረበሩ ምርጫዎችን እስከማወደስ፣ ግድያዎችን እስከመደበቅ ድረስም የታየ ነው። ይህን ድጋፋቸውን ሲያነሱ ወያኔ በህዝብ አመጽ ተመቶ ወደ መቀሌ እንዲፈረጥጥ ሆኗል። አሜሪካ ከወያኔ ገሸሽ ቢልም የኢትዮጵያን ህዝብ መብት ጥቅምና ሉዓላዊነት አክብሮ ሊገኝ ሳይሆን መጋዣውን በአዲስ ስናር ሊቀይር ነበርና የህዝብ ትግል ላይ ባላቸው አቅም አሲረው ህዝባዊ ትግል ድል እንዳያደርግ ኮሎኔሉን መርጠውና አሰልጥነው በላያችን ጫኑብን። ሴራውን አጋልጠን በጊዜ ሳይቃጠል በቅጠል ብንልም ሰሚ አልተገኘም። የተገዛውም የተሞኘውም ሙሴ መጣልን ብሎ ጨፈረ። የሉዓላዊነትን ሞት ድል ብሎ ተቀበለም ማለት እንችላለን። በአሜሪካ ተሰይሞ ስልጣን የያዘው ኮሎኔል በተሰጠው ትዕዛዝ መሰረት ከአረቦች ተመሳጥሮ ሻቢያን አቀፈ። የኢትዮጵያን መሬት ለነሱም ለሱዳንም ለገሰ። ለመሆኑ ከሻቢያ ተደረገ የተባለው ከነሱና አረመኔዎች ውጭ ማን የኢትዮጵያ ህዝብ ራሱስ ፓርላማ ተብየት ቢሆን ያውቀዋል? አህያ በሞተች በአመቷ ኩርኩር እንዲሉ ተኖ የቀረውን ሉዓላዊነት የነበረ ያለ አስመስሎ ዛሬ አሜሪካ በዚህ መስክ ደፈረን ተጋፋን ሊሉ የሚቃጡት አስቂኝ ሆነው ቢገኙ አይፈረድብንም። አገዛዝና አገርን አንድ አድርጎ አቋም ለመያዝ መጣር ትልቅ ስህተት ነው። አጃጅሎ ለከፍተኛ ጉዳት ይዳርጋል። ትላንትም ዛሬም ኢትዮጵያ የርሷ ሊባል የሚችል መንግስት የላትም። ዛሬ ምርጫ ከሚሉት ባልት በኋላም ሆነ በፊት በኢትዮጵያ በስልጣን ላይ ያለው የሚኖረው የጠባብ ኦሮሞ ጽንፈኞች ዘረኛ አገዛዝ እንጂ ኢትዮጵያዊ መንግስት አልነበረም፣ አይደለም። መጋዣ ቢኮለኮልም ሌላ አይሆንም። ስለዚህ ይህ የፍጅት አገዛዝና የህዝብ ጠላት የሚደርስበት ጉዳት እሰየው ያሰኛል እንጂ አያስቆጣም። በራስ ላይ ቀንበር የመጫኑ ስህተትና ግድፈት ማክተም ያለበት ለመሆኑ ምንም ጥርጥር የለውም። ኢትዮጵያን ወደድኩ ብሎ ለዘረኛ አገዛዝ ጥቅም ቆሞ አብሮ የሚሄድ ሊሆን አይችልም። እርጉዝና ህፃን ለሚያርድ አገዛዝ ጥብቅና መቆም አገርን መካድ ነው። ኮሎኔሉ ራሱ የሉዓላዊነታችን መደፈር መቀማት የመጀመሪያ ምልክት ነው። ይህን ተገንዝቦ ስልትን ተጠቅሞ ጠላትና ጠላት ሲባላ ማባባስ እንጂ ከአንዱ ወግኖ ለመገኘት ሙከራው ብልህነት አይሆንም። አህያን ስጋ ጭኖ ጅብን ዳ ማለቱ ያብቃ። ለጅልነትም ገደብ ይደረግለት። አገር ስትደፈርም ያው የፈረደበት ህዝብ ይሞትላታል እንጂ የትላንቶቹም ተረኞቹም ከፍርጣታውጭ ምን ሊፈይዱ? ኢትዮጵያ በትግላችን ትከበራለች።
በብርሚታገል ለብርሚታገል አድርባይል ክስክስ ያን ያን ትውልዳው ግዝም ብሎ ይቀመጥ በጭራሽ አይጠብ ደና ከጅምሩ በፍራቱ ታጥቦ ካመጽርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋለመው ቁስ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልታል በዝርዮች ደም እጅጉን ዘፍዝፎ ያፓን ወክሳል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራ ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነፃነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አያርክስ ይህ የሰፖች ጫማ የወያኔው ልጆች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶ ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካም አንድነታችን ለየብቻና
ዴሞክራሲያ የኢትዮጵያ ህዝባዊ አብዮት ፓርቲ ኢህአፓ ልሳ አንቀጽ 42 ቁጥር 6 ግንቦት ሰኔ 2009 ዓመተ ምህረት የጃዙር ቅኝ አገዛዝና ኢትዮጵያ አፍሪካን ላቲን አሜሪካንና እስያን ተቆጣጥሮ የቆየው የቅኝ አገዛዝ በርካታ የሰው ህይወትና ንብረት ያወደመው የሁለተኛው የዓለም ጦርነት ከተገባደደ በኋላ በዓለም ላይ የተለያዩ ግንኙነቶችና ለውጦች ተከሰቱ። በሶቪየት ህብረትና በአሜሪካ የሚመራ ሁለት ካምፕ ተፈጠረ። ይህም የቀዝቃዛው ጦርነት ዘመን በሚል ታውቆ እስከ 1980ዎቹ እንደ አውሮፓ አቆጣጠር መጨረሻ ድረስ ዘልቆ ታሪክ ሆኖ ለማለፍ በቃ። ኢትዮጵያ አባል ሆና የቆየችበት ሊግ ኦፍ ኔሽንስ ተብሎ ይታወቅ የነበረው ተቋም ፈርሶ የዓለም መንግስታት ድርጅት በተባለውና እስከዛሬም በቀጠለው ተቋም ተተካ። ይህም ተቋም በውስጡ የሴኩሪቲ ካውንስል የተባለ አካል ፈጥሮ በጦርነቱ አቸናፊ ሆነው የወጡት አገሮች ማለትም አሜሪካ፣ ሶቪየት ህብረት፣ የዛሬዋ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ቋሚ አባላት እንዲሆኑ አድርጎ ሰየመ። ጦርነቱ ያስከተለው የኢንዱስትሪ ውድመትና ሌሎች የዓለም አቀፍ የንግድ እና የመሳሰሉት እንቅስቃሴዎችም ክፉኛ ደቀው ነበርና በቅኝ ግዛትነት ተቀፍድደው ለቆዩ አገሮች ነጻነታቸውን ይጎናጸፉ ዘንድ መልካም አጋጣሚ ተፈጠረላቸው። ቅኝ ገዢዎች እንደቀድሞው የመበዝበዝና ትርፍ የማጋበዝ ተግባራቸውም እዚሁ ዘመን ላይ እንዲያከትም ሆነ። ይህ ክስተት የቀድሞ ቅኝ ገዢዎችን እንቅልፍ የሚነሳ ሆኖ ብቅ አለ። ብዝበዛና ትርፍ ማግበስበሱን እንደ ቀድሞ ማስቀጠሉ የማይቻል እንደሆነ ግንዛቤ ላይ እየተደረሰ ቢሆንም ሌሎች የተለያዩ ዘዴዎችን ነድፎ ግን ይህን ብዝበዛና ትርፍ የማግበስበሱን እንቅስቃሴ ማስቀጠል እንደሚቻል ድምዳሜ ላይም ተደርሷል። በዚህ ዘመን የተመሰረተው የተባበሩት መንግስታት ድርጅት ጦርነቱ ያስከተለውን የኢኮኖሚ የፖለቲካና ማህበራዊ ቀውስ ለመቋቋም በተለይም የዓለም አቀፍ ንግድንና የገንዘብ ልውውጥን በአስቸኳይ መልክ ለማስያዝ ይረዳ ዘንድ ዋና መስሪያ ቤቱን በዋሽንግተን ዲሲ ያደረገውን የዓለም አቀፍ የገንዘብ ምንጭ የዓለም አቀፍ የገንዘብ ድርጅት IMF ያቋቁማል። ይህ ተቋም ዓላማዎቹ ናቸው ብሎ ያሰፈራቸው መርሃ ግብሮች ማለትም የዓለም አቀፍ የገንዘብ እርዳታ ትብብርን፣ ዓለም አቀፍ ንግድን፣ ከፍተኛ የሥራ መስክ መፍጠርን፣ የገንዘብ ምንዛሪ ልውውጥ የተረጋጋ እንዲሆን መቆጣጠርን፣ ያልተቋረጠ የኢኮኖሚ እድገት እንዲኖርና አባል አገሮች የፋይናንስ ችግር በገጠማቸው ወቅት እንደገና እንዲቋቋሙ ለማድረግ የሚረዳቸውን አቅርቦት ማዘጋጀትን የመሳሰሉ ይገኙባቸዋል። ከላይ እንደተገለጸው በሴኩሪቲ ካውንስል ውስጥ በቋሚነት አባል ሆነው የተሰየሙት አገሮች አውሮፓውያኖቹ ቅኝ ገዢዎች የነበሩ ናቸው። በዚያም ዘመን ቢሆን በተለይ በጦርነቱ ወቅት ከመጀመሪያው ጀምሮ ተሳትፎ ያልነበራቸውና ወደ መጨረሻው ላይ የተካፈሉት እንደ አሜሪካ ያሉት የፋይናንስና የኢኮኖሚ አቅማቸው ጎላ ያለ ስለነበር የተቋሙን ሥራ ለማካሄድ የሚያስፈልገውን ወጪ አብላጫውን የሚያዋጡ በመሆናቸው በማናቸውም የድርጅቱ እንቅስቃሴዎች ላይ ጫና የማድረግ አቅሙ ያንንም ሆነ ዛሬ አላቸው። እነሆ የተባበሩት መንግስታት ድርጅት ከተመሰረተበት ወቅት አንስቶ በዓለም ውስጥ ያለውን የእድገት አለመመጣጠንን፣ ድህነትን ለማስወገድ ወዘተ የሚሉ ስብሰባዎችንና ውሳኔዎችን እያደረገ ቢቆይም በዓለማችን ላይ ጎልቶ የሚታየው ግን ሀብታሞቹ አገር ይበልጥ እየከበሩ ታዳጊ አገሮች የተባሉት ደግሞ ይበልጥ እየደህዩ መሄዳቸውን ነው። ይህ ደግሞ የሚያሳየው የአዲሱ ወይም የጃዙር ቅኝ አገዛዝ የቀድሞውን ቅኝ አገዛዝ ቆፈጠር በዝበዛውንና ትርፍ ማጋበሱን በሌላ ዘዴና መንገድ አስከብሮና አስቀጥሎ እንዳለ ያለ መሆኑን ነው። ኢትዮጵያ በቀደሙት ጀግኖችና አርበኞች ልጆቿ ከባድ መስዋዕትነት በተደጋጋሚ የተቀጣባትን የቅኝ አገዛዝ ጥቃት ድባቅ መታ ነፃነቷንና ህልውናዋን ያስከበረች ጥቁር አፍሪካዊት አገር መሆኗን ወዳጆቿም ጠላቶቿም የተቀበሉትና በታሪክም ተገቢውን ቦታ ይዞ ተከብሮ የተመዘገበ ሀቅ ነው። ይህ የቀደሙት አያት ቅድመ አያት ወገኖቻችን የአርበኝነት ገድል ያስመዘገበው ታላቅ ድል በዚያን ጊዜው ለዓለም የነበረው አስተጋብኦና አንደምታው እጅግ ከፍ ያለ እንደነበር የሀገራችንም ሆኑ የውጭ ሀገር የታሪክ ጸሐፊዎች በተደጋጋሚ ዘግበውታል። በተለይም በአጼ ምኒልክ መሪነት በነቂስ ከዳር እስከ ዳር ኢትዮጵያውያን ባንድ ላይ ተመው አድዋ ላይ የጣሊያንን ፋሽስታዊ እብሪት የማስተንፈሳቸው ዜና ሲስተጋባ በቀኝ ግዛት ስር ወድቆ ማንነቱ ለተረገጠውና ነጻነቱ ለተገፈፈው አፍሪካዊ በዓለም ተሰራጭቶ ለሚኖረው ጥቁር ህዝብና ሌሎች ጭቆን ህዝቦች ታላቅ የምስራች ሆኖ ነበር። አንጻሩ ደግሞ ለነጭ ህዝብ በአጠቃላይ በቀኝ ገዥነት ተሰማርተው ተዘግበው የማያልቅ ግፍ ሲያደርሱ ለነበሩት ደግሞ ትልቅ ውርደትንና ሀፍረትን አከናንቦ እንደነበር ታሪክ መዝግቦታል። ይህ የኢትዮጵያውያን የጀግንነት ቀንዲል በዚያን ዘመን ከቅኝ አገዛዝ ስር ራሳቸውን ነጻ ለማውጣት በየቦታው ትግል ሲያካሂዱ ለነበሩ አፍሪካውያንና ለሌሎች ጭቆን ህዝቦች ያስተጋባው መልእክት እጅግ ኃያል ነበርና ቅኝ አገዛዝ ማንነቱን ላደበዘዘውና ሰብዕናውን ለገፈፈው ጥቁር ህዝብ ያበረከተው ልዩ የመንፈስ ብርታትና ተስፋ ወሰን እንደሌለው ብዙ የተባለለት ነው። የራስ ኃያልነትን ጥናትን በራስ በመተማመን ባንድ ላይ አብሮ መመከተን ከሁሉ በላይ ደግሞ ቅኝ አገዛዝን ጸንተው ከታገሉት ሊያፈግዱት እንደሚችሉ ማስመዝገቡ ብቻ ሳይሆን ኢትዮጵያንም በልዩ አይን እንዲያዩዋት አድርጓል። በሌላው ወገን በነጩ መንደር ኢትዮጵያን ጥርስ ውስጥ ያስገባ እንደነበርና እስከዛሬም ቁጭቱና ጥላቻው እንዳለ ያለ መሆኑ የአደባባይ ምስጢር እንደሆነ የሚያከራክር አይደለም ብለን እናስባለን። እንደሚታወቀው ቅኝ አገዛዝ በዓለማችን ላይ ይፋ ሆኖ ብቅ ያለው በሰው ልጆች የእድገት ታሪክ ሂደት ውስጥ 1900 ምዕት ዓመት መጨረሻ አካባቢ ላይ የማምረቻ ኃይሎችን በይዞታነት ሙሉ በሙሉ የተቆጣጠሩ የህብረተሰብ ክፍሎች ብቅ ባሉበትና የአምራቹን ኃይል ጉልበት በርካሽ በመበዝበዝ ተርፈን የማጋበስ እንቅስቃሴን እንደ ዋና ዓላማና ግብ አድርገው በተግባር ማዋል ከጀመሩበት ጊዜ አንስቶ መሆኑን የህብረተሰብ የእድገት ታሪክ ላይ ሰፊ ጥናት ያካሄዱ ጸሐፊዎች በሰፊውና በጥልቀት ዘርዝረው አቅርበዋል። በዘመኑ በኢንዱስትሪ የበለጸጉ አገሮች በወል ስማቸውን አውሮፓውያን የተባሉት እንደ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ፖርቱጋል፣ ቤልጅየም ወዘተ የያገራቸውን የአምራች ኃይላት መበዝበዝ ብቻ የትርፍ ማካበት ቋታቸውን ሙሉ በሙሉ የሚያረካ ሆኖ ስላላገኙት ይህን አባዚያቸውን ያስታግሱ ዘንድ የተቀረውን ክፍለ ዓለም ማቅናት በሚል ስም መቆጣጠሩን ብቸኛ አማራጭ ሆኖ ያገኙታል። በዚህም አፍሪካን፣ ደቡብ አሜሪካን እና እስያን በቅኝ ግዛትነት ለመቆጣጠር ተንቀሳቀሱ። ኃይላቸውንም ተገን በማድረግ የእነዚህን ህዝቦች አገራዊ ነጻነት ገፈው ብሔራዊ ማንነት ደፍረው የቅኝ ገዥነት መዋቅር ለመትከል በቁ። እነሆ ከ200 ዓመታት በላይ በእነዚህ ክፍለ ዓለማት የሚኖሩትን ህዝቦች ሰብዕናቸውን ብቻ ሳይሆን ጉልበታቸውንና አንጡራ የተፈጥሮ ጥሬ ሀብታቸውን እጅጉን በሚሰቀጥጥና መረድ በለቀቀ ዝርፊያ ተሰማርተው ወደ የአገሮቻቸው በማጋዝ የኢንዱስትሪዎቻቸውን ምርት ማሳደጉን እንቅስቃሴ በሰፊው ተያያዙት። የምርቱንም ውጤት ለዓለም ገበያ በማቅረብ እንዳቀዱት ሁሉ የትርፍ በትርፍ ሲያጋብሱ ቆዩ። አውሮፓውያን ቅኝ ገዢዎች ዋና ስምሪታቸው ትርፍ ማግበስበስ ነበርና ይህንን ጥማቸውን ለማርካት ያመቻቸው ዘንድ በቅኝ ግዛትነት የተቆጣጠሯቸውን አገራት ህዝቦች ላይ የኢኮኖሚ ብዝበዛና የተፈጥሮ ሀብት ዘረፋ ብቻ ሳይሆን ሰብዕናቸውን፣ ማንነታቸውን፣ ባህላቸውንና ወጋቸውን ሁሉ ቀስ በቀስ በማጥቆር በማጉደፍ በመሸርሸርና ብሎም ደብዛው እንዲጠፋና የቅኝ ገዢዎቹ ባህልና ወግ የበላይነቱን እንዲይዝ ለማድረግ ሳይታክቱ ሰርተዋል። የቀኝ ተገዢዎቹ ህዝቦች ላይ ልዩ ልዩ የሰለሉ ዘዴዎችን በመጠቀም በመካከላቸው ስምምነትና መቀራረብ እንዳይኖር አድርገዋል። የቀኝ ገዢዎቹ ሰብዕና ብቻ የበላይነትና ተቀባይነት ያለው፣ የቀኝ ተገዢዎቹ ህዝቦች ግን ሁልጊዜም ቢሆን በተፈጥሯቸው አነስተኛና የበታች እንደሆኑ አምነው ራሳቸውን እንዲያዩና እንዲቀበሉም ጭምር ሆን ተብሎ ጫና ይደረግባቸው እንደነበር ታሪክ መዝግቦታል። ይህ የቀኝ አገዛዝ በተለይ በአፍሪካውያን ላይ ያደረሰው ከፍተኛ በደል እነሆ አፍሪካውያኑ ባደረጉት የነጻነት ተጋድሎ ተጨንፎ በሂደት ከሁሉም አገራት እንዲወገድ ከሆነ ወዲህና አገሮችም ፖለቲካዊ ነጻነታቸውን ካረጋገጡም በኋላ ዛሬም ድረስ በሁሉም መስክ እምርታ አሳይተው ወደፊት እንዳይገሰግሱ ቀኝ አገዛዙ ተክሎ ያለፈው ድርጊት ያንበሳውን ድርሻ የሚይዘው ነው ቢባል የሚያስኬድ ይሆናል። ለጀግኖች ልጆቿ ምስጋና ይድረስና ኢትዮጵያ የቀኝ ግዛት ሰለባ ሳትሆን በመቅረቷ የተነሳ በማንነቷ በራሷ የመተማመንና ኩራቷ ላይ እንደ ሌሎቹ የአፍሪካ ወንድሞችና እህቶች በደል ሳይደርስባት ቀርቷል። በታሪክ እንደተዘገበው በዓለም ላይ ተንሰራፍቶ የቆየው የቀኝ አገዛዝ መሰረቱ በዝበዛ ላይ ያተኮረ የኢኮኖሚ እንቅስቃሴ ማካሄድ ነበርና በዓለም ላይ እጅጉን ያልተመጣጠነ የሀብት ክፍፍል እንዲፈጠር አድርጎ ጥቂቶችን የናጠጡ ከበርቴዎች አብዛኛውን የዓለም ሕዝብ ግን በድህነት አረንቋ ውስጥ ጥሎት ሲያማቅቀው እንደኖረ ብዙ የተባለለት ነው። ያም በመሆኑ በቀጥታ በቀንበሩ ስር ወድቀው በነበሩት ሕዝቦችና በየቀኝ ገዢዎቹ አገራት ውስጥ በሚኖሩት ጉልበሻጭ ሰራተኞች ጭምር በተደረገው መራራት ትግል እንዲሁም የዓለም የስልጣኔ ጎዳና ያስከተላቸው ልዩ ልዩ ለውጦች ታክለውበት በሂደት ቀኝ አገዛዝን እያዳከሙት በመምጣታቸው እንደ ቀድሞው ሊቀጥል የማይችልበት ሁኔታ ውስጥ እንዲገባ ተገደደ። የሁለተኛው የዓለም ጦርነት ከተገባደደ ከአስር ዓመታት በኋላም እንዲያከተም ሆነ። በዚህ ባለም ላይ በቀኝ ተገዥነት ስር ወድቀው የቆዩ አገራት በሙሉ አንድ ባንድ ብሔራዊ ነጻነታቸው እንዲጎናጸፉ ችለዋል። ዛሬ በቀድሞው አይነት ቀኝ አገዛዝ ቁጥጥር ስር ያለ አንዳችም አገር የለም። እነሆ በቀኝ አገዛዝ ስር የቆዩ አገራት ብሔራዊ ነጻነታቸውን ከተጎናጸፉ ወደ 60ዎቹ ዓመታት እየደረሱ ነው። በእነዚህ በርካታ ዓመታት በተለይ በኢትዮጵያና በሌሎች የአፍሪካ አገራት ውስጥ እድገትና ብልጽግና እውን ሆኖ እምርታ ያሳየበትና የህዝቦች ፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታ ወደ ተሻለ ደረጃ የገሰገሰበት ሁኔታ ውስጥ ይገኛል ብሎ ለመናገር የሚያስደፍር አልሆነም። ከቶ ለምን ማለቱ ተገቢ ጥያቄ ይመስለናል። ቀደም ብለን እንዳስተዋልነው የቀኝ አገዛዝ ዋና ባህሪውና ተልእኮው ብዝበዛን መሰረት ያደረገን ትርፍን ማግበስበስ ነው። ይህ እንቅስቃሴውም በአንድ በተወሰነ ክልል ብቻ ሳይገደብ ጥንበር ጥሶ የተጓዘና የዓለምን ሰፊ ግዛትም ያካተተም ነበር። አገዛዙ ቀድሞ በሚያደርገው ሁኔታ ሊቀጥል የማይችልበት ደረጃ ላይ መቃረቡን ሲያሰላና ሲገነዘብ ህልውናውን የግድ በሌላ ዘዴና መንገድ ሊያስቀጥል የሚያስችለውን ንድፈ ሐሳብ ማርቀቅ አስፈለገው። በዚህም ነጻነታቸውን በትግላቸው የተጎናጸፉት አገሮችና የቀድሞ ቀኝ ገዢዎች መካከል የነበረው የኢኮኖሚና ፖለቲካ ትስስር በሌላ መንገድ ይቀጥል ዘንድ የእጅ አዙር ወይም አዲሱ ቀኝ አገዛዝ በስራ ላይ እንዲውል ተደረገ። ሁኔታውን ቀደም ብለው የተገነዘቡ በተለይም በቀኝ አገዛዝ ስር ተወልደው ያደጉና የመማርና የማወቅ ዕድሉ ገጥሟቸው አገራቸውንና ህዝባቸውን አስተባብረው ለነጻነት ተጋድሎ ያበቁ አፍሪካውያን ወንድሞች ውስጥ አንዱና ታዋቂው የጋናው ተወላጅ ኳሜ ንክሩማ ይህን ግንኙነት እንዲህ በማለት ገልጾታል። የእጅ አዙር ቀኝ አገዛዝ ፍሬ ነገሩ በስሩ ያለን አገር የይስሙላ ነጻነት እንደ አንድ ብሔራዊ ህልውናውን እንዳስከበረ አገር አስመስሎ ማቅረቡ ሲሆን፣ በተጨባጭ ግን እውነታው የሚያረጋግጠው የአገሩ የኢኮኖሚ አወቃቀርና አሰራር የፖለቲካ ፖሊሲ የሚመራው ከውጭ መሆኑን ነው። ከዚህ ከንክሩማ አነጋገር የምንረዳው ቁም ነገር በቀኝ ግዛትነት ስር ቆይተው ነጻነታቸውን ለመጎናጸፍ በቅተዋል የተባሉ አገሮች አሁንም እጣ ፈንታቸውን እንዳሻቸው የሚዘውሩት እንዲሁ የቀድሞ ገዢዎቻቸው መሆናቸውን ነው። አዲሱ ወይም የጃዙር ቀኝ አገዛዝ የድንበር ጣሹን ዲታ ብዝበዛና የትርፍ ማጋበዝ ጥሙን ልዩ ዘዴዎችን ተጠቅሞ የሚያረካበት ንድፈ ሐሳብ ነው የተባለውም በዚህ የተነሳ እንደሆነ ግልጽ ነው። በመሰረቱ የዚህ ተማላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቀኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ አንባቢያን እንዲያውቁት እንሻለን። በመሰረቱ የዚህ ተማላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን ያዲሱ ቀኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ እንዲታወቅ እንሻለን። ከላይ ጠቅለል ባለ መልኩ ስለ ጉዳዩ እንድናነሳ የሆነው ዛሬ አገራችንን የሚጠሉና በክፉ አይን የሚያዩት አገሮችና የጃዙር ቀኝ አገዛዝ ተዋንያን በአካባቢው የሚያካሂዱት እንቅስቃሴ ያለውን አንደምታና ብሎም አደጋውን ቀድመን ከወዲሁ ነቅተን ለመከታተል ይረዳን ይሆናል ከሚል የቀረበ ነው። ኢትዮጵያ የቀኝ አገዛዝን ድባቅ መታ ነጻነቷንና ብሔራዊ ህልውናዋን ያስከበረች አገር ብትሆንም አንዷ የዓለም ህብረተሰብ አካልናትና የዓለምን የፋይናንስና የገንዘብ አቅምን ለመቆጣጠር ከተነሳው እንቅስቃሴ ማምለጥ ይችላልች ብሎ ለመናገር እንደማይቻል ተመን ይመስላል። ቀደም ያለውን ጊዜ እንተወውና በተለይ አሜሪካ በህዝባችን ላይ ወያኔን እንዲቆናጠጥ ካደረገች ወዲህ ባለፉት 26 ዓመታት በልዩ ልዩ ግንኙነት አማካይነት የጃዙር ቀኝ አገዛዝ ህዝባችንን እየጎዳ እንዳለ እንዳዲስ የሚነገር ጉዳይ አይመስለንም። በተቀሉ ግን ዛሬ አገሪቱ ለውጭ ኃይላት በሰፊው ወለል ብላ የተከፈተች በመሆኗ ለብዝበዛና ለትርፍ ማግበስበሱ ከመጋለጧ ባሻገር ለማህበራዊ ቀውስና ለውጭ ኃይላት ርካሽ ባህል መፈንጫ ሆና ያለች አገር ሆናለች። ዛሬ በአፍሪካ ቀንድና በቀይ ባህር ሰላጤ ዙሪያ በአሜሪካ አጋፋሪነት ለሚመራው ኃይል የአውሮፓውያን የንግድ መስመር እንዳይሰናከልና አሸባሪ ኃይላት የተባሉትን እንቅስቃሴ ለመከላከል ኢትዮጵያ ያዘችው ጂኦግራፊያዊ ክልል ወሳኝነት አለው ተብሎ በመታሰቡ የተነሳ ይህንኑ ጥቅማቸውን ለማስከበር አገልግሎት እየሰጠች ትገኛለች። እንደሚታወቀው ከሸርማርኬ ጀምሮ ሶማሊያ ባጎራባች አገሮች ውስጥ ሶማሌዎች ሰፍረው የሚገኙበትን ስፍራ ሁሉ በይገባኛልነት ከተቀረው የሶማሌ ግዛት ጋር ለማጠቃለል በነበራት እቅድ የተነሳ ከኢትዮጵያ ጋር የዚያድ ባሬ መንግስት እስካከተመ ድረስ በተለያየ ወቅት ጦርነት ስታደርግ የቆየች መሆኗ የሚታወቅ ነው። የዚያድ ባሬ መንግስት ሲፈርስ አገሪቱ መንግስት አልባ ሆና በተለያዩ የጦር አበጋዞች የእርስ በርስ ጦርነት ውስጥ እንድትታመስ ሆነ። በሂደት ካረንቋ ውስጥ ለመውጣት ተስፋ የተጣለባቸው አንድ ላይ ተባብረው የነበሩ ኃይላትን ያለቃውን የአሜሪካን ትዕዛዝ ለመፈጸም ወያኔ ይህን የተባበረ ኃይል ወቅቶ ከማስወገዱን በተጨማሪ ዘምቶ የነበረው ወታደር ሴቶችን በመድፈሩ ክፉኛ የተበሳጩት ዛሬ አልሽባብ ተብለው የሚታወቁት እንዲፈጠሩ ምክንያት ሆነ። ወያኔም በአካባቢው የራሳቸውን ስምሪት ያደረጉ አለቆቹን ፍላጎት ለማሟላትና የሚያፈሱለትን ነዋይ ለመሰብሰብ ሲል ብቻ በተደጋጋሚ በሰው አገር ጣልቃ ገብቶ መርዷቸው እንኳ እስከዛሬ ለቤተሰቦቻቸው ያልተነገረላቸው ወታደሮች የጥይት ሰለባ ሆነው በየበረሃው የጅብራት ሆነው እስኪቀሩ ድረስ ያደረገው የሚያደርገውን እንቅስቃሴ ለተባሉት ኃይላት አፍሪካውያንን የማዳከምና የመከፋፈል ተልእኮ አስፈጻሚ መሆኑ ግልጽ ነው። ይህ የወያኔ ድርጊት በወደፊቱ ኢትዮጵያና የሶማሌ ህዝቦች መካከል ሊኖር በሚገባው ግንኙነት ላይ ሊያስከትል የሚችለው መዘዝ የጎላ እንደሚሆን ጥርጥር የለውም። ሌላው ትኩረት መስጠትን የሚገባው ጉዳይ ቀድሞም በክፉ አይን የሚያይን የአረቡ ክልል በተለይም የተባበሩት የአረብ ኤሚሬቶችና ሳውዲ አረቢያ እንግሊዝ መስራቃዊውን የስዊስ ካናል በ1971 ዓ.ም ለቃ ከወጣች ከ45 ዓመታት በኋላ
ራባዊውን የስዊስ ካናል በቁጥጥር ስር ለማድረግ ከ1980 እስከ ዛሬ ድረስ እያደረጉት ያለው እንቅስቃሴ ክትትልን የሚሻ ነው። ኢትዮጵያ የምዕራቦቹም ሆነ የቻይና ኢምፔሪያሊዝም መፈንጫ ሆና ትገኛለች። ወያኔን ለማስወገድ የተጀመረው ትግል የዚህን አንደምታ ይዘት በአግባብ ማጤን እንዳለበትም ግልጽ ነው። የአፍሪካ ቀንድና የቀይ ባህርም የአረቦችና ኢራን መራኮቻ መሆኑም ይታያል። አገር አድን ትግላችን ይህንንም በእይታው ማስገባት ይኖርበታል ማለት ነው። በሉዓላዊነት ላይ የተቃጡትን አደጋዎች ሁሉ መቋቋም ለመጪው ትውልድ የማይለጉት ግዳጅ ነውና ሁሉም ነቅቶ ለኢትዮጵያ ዘብ መቆሙ፣ የውስጥና የውጭ ጠላቶቿን መታገሉ ብሔራዊ ኃላፊነት ነው። ኢትዮጵያን ከጃዙር አገዛዝ እንጠብቅ። አገራችን በነጻነት ለዘላለም ትኑር።
ተርሞለ ፋሽስቶ ያቆየበት ዛሬን ቆጠኑ እንደከከ የነጻነት ዋጋ ድንበሩ ከዛለው በዘመን አመር
ግንባርክና ታየው